የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 14 2011 ዓ.ም ተመረተ ምሽት ያስተናገናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በኦሮሚያ ክልል ለገጣፎ ከተማ ከአርሶ አደር ላይ መሬት ገዝቶ የገነቡት ቤት ህገወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች ገለጹ።
ውሃ አስገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መቶ አሁን ያፈረሱ።
የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ ምላሽ አላቸው።
በዚህ ይዛው መሰረት በሁለት መንገድ ብቻ ነው የሚተላለፈው።
ከዛ ውጭ ያለው ህገ ወጥ ነው። ለዚህ ደግሞ የክልሉ መንግስት እርምጃ እየወሰደ ነው ይላሉ። በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። ከየካቲት 8 ቀን ጀምሮ በ168 ከተሞች ተሳታፊነት ሲከበር የነበረው የከተሞች ፎረም ዛሬ ተጠናቋል። በውድድሩ ማጠቃለያ ላይ የከተማ ልማት ምሰሶዎች በሚባሉት 13 መስፈርቶች ከተሞቻቸውን በተሻለ ሁኔታ አስተዋውቀዋል የተባሉት ከተሞች ተመርጠው ተሸልመዋል። በመቶ ሺህ የሚቆጠር ነዋሪ ካላቸው 18 ከተሞች መካከል ሐዋሳ አንደኛ፣ ሻሸመኔ ሁለተኛ፣ አዳማ ሶስተኛ ሆነው ተሸልመዋል። ከ26 መካከለኛ ከተሞች መካከል ሰበታ አንደኛ፣ አሰላ ሁለተኛ እንዲሁም ሆሳና ሶስተኛ ሆነው ተሸልመዋል። 20ሺና ከዚያ በላይ ነዋሪ ካላቸው መለስተኛ ከተሞች መካከል ፍቺ አንደኛ፣ ከሚሴ ሁለተኛና ሞጆ ሶስተኛ ሆነው ተሸልመዋል። ከ20ሺ በታች ነዋሪ ባላቸው ከተሞች መካከል በተደረገ ውድድርም ዱከም አንደኛ፣ ወራቤ ሁለተኛ እንዲሁም ሶሉልታ ሶስተኛ ሆነዋል። በዘንድሮ 8ኛው የከተሞች ፎረም በ2009 ጎንደር ላይ በነበረው የአከባበር በዓሉ ድምቀት የነበሩትን መቀሌና ውቅሮን ጨምሮ በርካታ የትግራይ ከተሞች አልተሳተፉም። ከሁለት ዓመት በኋላ በ2013 የሚከበረውን የከተሞች ፎረም ለማስተናገድ ከተወዳደሩት 12 ከተሞች መካከል የቤንሻንጉል ጉሙዝ አሶሳ እና ጅማ ሁሉ በልጣ ተመርጣለች። የትግራይ ክልላዊ መንግስት በሺዎች የሚቆጠሩ ሚሊሻዎችን ኮረም ላይ ያሰፈረ እንደሚገኝ፣ አላማውን በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ ነው ሲል ኢሳት ምንጮቹን ጠቅሶ በትላንትናው ዕለት ያቀረበው ዘገባ የትግራይ ደቡባዊ ጾን ጽህፈት ቤት ኃላፊ ግን ከማንነት ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም፣ ቢኖርም በህግ እንጂ በጦርነት አንፈታውም ሲሉ አስተባብለዋል። ወደ ሌላ ዜና ስናልፍ በኤርትራ የውጭ ጉዳይ ሚኒስትር የተመራ የልዑካን ቡድን ዛሬ ኢትዮጵያ ገብቷል። የልዑካን ጉብኝቱ ዓላማ ስለ ሁለቱ ሀገሮች እና ግንኙነቶች፣ ስለ ክልላዊ ጉዳዮች ለመነጋገር መሆኑን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ገልጸዋል። የሁለቱ ሀገሮች ከፍተኛ የጋራ ኮሚቴ በሁለቱ ሀገሮች ትብብር እርምጃዎች የሚገመገም ውይይት በአዲስ አበባ ከተማ ያካሂዳሉ። በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን ኢትዮጵያ ሄራልድ ጋዜጣ በሰጡት ቃለ መጠይቅ ጉዳይ የሚመለከታቸው የሁለቱ ሀገሮች ወገኖች የድንበር ላይ ግንኙነት፣ የወደብ አጠቃቀም፣ ቀረጥ፣ ኢሚግሬሽንና ትራንስፖርት ግንኙነቶች ተቋማዊ መልክ ማስያዝ በሚያስችሉ ዝርዝር የትብብር ስምምነቶች ላይ በስፋት ውይይት እንደሚያካሂዱ ተናግረዋል። የኦሮሞ ነጻነት ግንባር፣ የኦሮሞ ዴሞክራሲያዊ ፓርቲ እርቀ ሰላም ኮሚቴ የኦነግ ቀድሞ ታጣቂዎችን ለመቀበል ተጨማሪ 2 ቀናት ለማስፈቀድ መጠየቁን አስታወቀ። ቁጥሩ ያልተጠናቀረ በመሆኑ እስካሁን አቀባበል የተደረገላቸውን ታጣቂዎች ከመግለጽ የተቆጠቡት የኮሚቴው ሰብሳቢ አቶ የቀድሞ አባገዳ በየነ ሰንበቶ ለአሜሪካ ድምጽ እንደተናገሩት እርሳቸው በሚገኙበት ቄለም ወለጋ ጌዳሜ ከትላንት ጀምሮ በተካሄደው አቀባበል ስነ ስርዓት እስከ ዛሬ አመሻሽ 52 ታጣቂዎች አቀባበል ተደርጎላቸዋል። በጊዜያዊ ማረፊያም እንዲያርፉ ተደርጓል ብለዋል። በኮሚቴው አቀባበል የተወሰኑት የ3 ቀናት ጊዜ አመሻሹ 12 ሰዓት ላይ ተጠናቀቀ በመሆኑ መንግስት ተጨማሪ 2 ቀናት እንዲሰጣቸው እየጠየቁ መሆኑ ተገልጿል። ተጨማሪ ጊዜው የሚፈቀድ ከሆነ ነገ አርብና ቅዳሜ አቀባበሉ ቀጥሎ ይካሄዳል ብለዋል። በመጨረሻም የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራት አባላት ዶናልድ ትራምፕ በሀገሪቱ ደቡባዊ ድንበር ላይ የደነገጉትን የብሔራዊ አስቸኳይ ጊዜ አዋጅ የሚቃወም ውሳኔ ለማቅረብ የተሰናዱ ናቸው። የቴክሳሱ ዴሞክራት የህዝብ ተወካይ ጆአኪን ካስትሮ ያስተባበሩት ውሳኔ ነገ አርብ ሊቀርብ ተዘጋጅቷል። በአውሮፓውያኑ በመጪው መጋቢት አጋማሽ ድምጽ ይሰጥበታል ተብሎ ይጠበቃል። አድማጮች ለሰዓቱ ያዝናቸው የምሽቱ ዘገባዎቻችን እነዚህ ነበሩ። ከቀሪ ካቢኔ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና VOA ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኦሮሚያ ክልል ለገጣፎ ከተማ ካርሶ አደር ላይ መሬት ገዝተው የገነቡት ቤት ህገወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ማምሻውን በስልክ ያነጋገርናቸው ነዋሪዎች እዚህ ለገጣፎ አካባቢ ከ12 እና ከዚያ በላይ አመታት ከገበሬ ላይ በገዙት መሬት ቤት ሰርተው ንብረት አፍርተው ልጆች ወልደው እየኖሩ ካሉ በኋላ አሁን በቅርቡ በመጣ አዲስ መመሪያ ከሁለት ወር በፊት ቤታቸው እንዲፈርስ መደረጉን ይናገራሉ። ነዋሪዎቹ እንደሚሉት ቦታው ህጋዊ መሆኑን የመሬት ግብር ከከፈሉ ገበሬዎች ላይ መግዛታቸውና ነገር ግን መብራት ሲያስገቡ ውሃ ሲያስገቡ መሐንዲሶች መጥተው እንዳዩላቸው ቦታው ከመንገድ ነጻ ነው ተብለው እንደነበረ መንገድ ይነካቸዋል የተባሉ ቤቶችም ፈርሰው እንደገና መሰራታቸውን ይናገራሉ። ይህ ሁሉ ሲሆን የከተማው አስተዳደር ባለበት እያየን እየተመለከተን ነዋሪዎች መሆናችን ታውቆ እየኖርን ባለንበት ሁኔታ ባልጠበቅነው ሁኔታ ቤታችን እንዲፈርስ ተደርጓል፣ ንብረታችንም ቀልጧል፣ አሁን ጎዳና ላይ ወጥተናል ይላሉ። አንድ ነዋሪ ይህን በተመለከተ አስተያየታቸውን ይሰጣሉ።
ከገበሬ ላይ ገዝቼ ትልቅ ቤት ሰራሁበት ማለት ያው ጭቃ ቤት ላይ 65 ቆርቆሮ ቤት ሰራሁበት። ግብር አለ ሰውለት ሶስት ጀምሮ እስካሁን ድረስ እየገበርኩ ነው። ግብር አለ፣ ውሃ አለ፣ መብራት አለ። የመሀንዲሶች መጥተው አይተውን ሁለት ሶስት የመጥተው ከአንደኛ መጀመሪያ አለ ከመንገድ ነጻ ነህ መንገድ ላይ ነህ ተብዬ ፕላኑ መንገድ ላይ ያዛል ተብሎ ከመንገድ ፕላኑን አነሱብን፣ ቤትን አፈረሱብን። እንደገና ደግሞ ደግሜ ድጋ በ2005 ዓመተ ምህረት እንደገና ፈራው ወደዚህ ማለት ነው ከመንገድ ይመጣ ሁሉ። ከዛ በኋላ ውሃ አስገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው 500 አሁን ያፈረሱ።
የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ በበኩላቸው ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ይላሉ። የክልሉ መንግስት በለገጣፎ ብቻ ሳይሆን በመላው ኦሮሚያ በህገ ወጥ መንገድ የተሰሩ ግንባታዎችን በሙሉ የማፍረስ እርምጃ እየወሰደም መውሰዱንም ይቀጥላል ይላሉ። ይህንን እርምጃ የወሰደው ደግሞ ህግ ላይ ተመስርቶ ነው ብለዋል።
የትኛው ህግ ነው ለሚለው ጥያቄ የሊዝ አዋጅ ህግ አለ። በፌዴራል መንግስት የወጣ በ2004 አካባቢ የወጣ 71/2004 የሚባለው አዋጅ ነው። ይህ አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በምደባ ነው። ምደባ ውሳኔ ማለት ነው። መንግስት ስልጣን ያለው መንግስት ወስነው ማለት ነው። ሌላ ቦታ ነው። ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት በዚህ የሊዝ አዋጅ ከተሞች የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለት መንገድ ብቻ ነው የሚተላለፈው። ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው እንግዲህ
የነዋሪዎቹ ንብረታችንን ያፈሰስንበት ጉልበታችንን ያባከንበት ቤታችን ፈርሶ ሜዳ ላይ ቀርተናል ይላሉ። የኦሮሚያ ክልል ደግሞ ህገወጥ የሆኑት ላይ ነው እርምጃ የወሰድኩት፣ በዚህም አቋሜ እንደጸናው ቀጥላለሁ፣ ምክንያቱም ካሁኑ ህገወጥነትን ማስተካከል ካልተቻለ ከተማው መቼም አይስተካከልም የሚል አቋም አለው። የዚህን ዘገባ ሙሉ ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ዌብሳይት ላይ የወጣው ጽሑፍ ለፌዴራል ስርዓቱ መጠበቅ ያለውን አቋም ለመግለጽ እንጂ እንደ ፓርቲ ለድርድር መቅረብ የለበትም ብሎ የሚያምነው ነገር የለም ሲሉ የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንደአ ለአሜሪካ ድምጽ ገልጸዋል። ፓርቲው አህዳዊ ስርዓትን መልሶ ሊያመጣ ነው የሚሉ በተለያዩ መንገዶች የሚሰራጩ የቅስቀሳ ንግግሮች በመኖራቸው የፓርቲውን አቋም መልሶ ለማስተዋወስ ነው ብለዋል አቶ ታዬ። በሌላ በኩል በኦሮሚያ ክልል እየተካሄደ ያለውን ቤት ማፍረስ እንቅስቃሴ አስመልክቶ ቤቶቹ ህገወጥ ስለሆኑ ድረስ መፍረስ አለባቸው ብሎ እንደሚያምን ፓርቲያቸው ህገወጥ ስራ ካሁኑ መከላከል ካልተጀመረ ከተማው ሊሻሻል አይችልም ብለዋል። አነጋገራቸው ነበር። የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ማዕከላዊ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንደአ ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። ፓርቲያችሁ ባወጣው መግለጫ የፌዴራል ስርዓት ጉዳይ ለድርድር አይቀርብም ብሏል። እንግዲህ ፓርቲያችሁ አገር እያስተዳደረ የሚገኘው ኢህአዲግ አንዱ ፓርቲ አባል ነው። አገር እንደሚያስተዳድር አንድ ፓርቲ ለድርድር አንቀመጥም የሚል ዝግ መግለጫ ለምንድን ነው ያወጣው?
አንደኛ መግለጫ አልወጣም ማለት ውይይት ተደርጎ በመግለጫ መልክ የወጣ ነገር የለም። የድርጅቱ ኦፊሻል ፔጅ አለ። የተለያዩ ጽሁፎች ይለቀቃሉ በየጊዜው። እንደውም በጣም ሁለት ሶስት የሚጻፉ አሉ። ሌሎች ሰዎች እንዲመለከቱ ቼክ ማድረግ ይቻላል። ያ እንደ መግለጫ የወጣ ነገር አይደለም። በመጀመሪያ ደረጃ አንደኛው ችግር ስህተቱ እሱ ጋር ነው።
ምንድን ነው መግለጫ ካልሆነ ምንድን ነው የወጣው
ማለት? ከዚህ በፊት ድርጅቱ ኦፊሻል ፔጅ ላይ በተለያየ ጊዜ የሚጻፉ ጽሁፎች አሉ። እንዲሁ ለደጋፊም ለአባልም አንዳንድ ግን ማስተላለፊያ በዛ መስመር የሚተላለፉ አሉ።
ግን መግለጫ አይደለም የሚለው ያስማማናል። መግለጫ አላወጣም ድርጅቱ ስቴትመንት ማለት ነው። መግለጫ እንደሱ አላወጣም ድርጅቱ ነው። ግን ይሄን ጽሁፍ ግን የድርጅቱ ነው አይደል? ይሄን ሀሳብ የያዘ ጽሁፍ ጽፏል አልጻፈም በገጹ ላይ?
ያ አንደኛ በዛ ጽሁፍ አለ። የድርጅቱ ነው ፔጁ ይሄ ድርጅቱ ነው። መጽሐፋችን ምንም የምንችል አይደለም ማለት ተጽፎ ተለቋል። ግን ዋናው ነገር መግለጫ አለመሆኑን እና ጽሁፉ የተጻፈው ወይም በዛ ቦታ ላይ የተለቀቀው ጽሁፍ በፌዴራል ስርዓቱ ላይ ቅድም ባነሳችሁ መሰረት ፌዴራል ስርዓት ለዚች ሀገር የግድ ነው። ፌዴራል ስርዓት ማለት የተለያዩ ፍላጎቶች አሉ፣ የተለያዩ አመለካከቶች አሉ፣ ጫፍ የረገጡ ጉዳዮችም አሉ። እነዚህን አስታርቆ አንድ ላይ ለመሄድ የፌዴራል ስርዓት አማራጭ የሌለው ስርዓት ነው የሚል አስተሳሰብ አለ። ከበፊትም ጀምሮ ኦፍኮርስ ፌዴራል ስርዓት ለኢትዮጵያ አያስፈልግም የሚል ዙም ፓርቲ አይታይም። አሁን አንደኛ እሱ ነው። ሁለተኛ በአንድ ወገን አሁን ያለው የሪፎርም መንግስት ህገ መንግስቱን እየናደ ነው፣ ፌዴራሊዝሙንም ክዶታል በሚል ከየአቅጣጫው፣ በሌላው ጎን ደግሞ የሚነዛ ነገር አለ ህዝብ ላይ ብዥታ መፍጠር። በዛ ቦታ ላይ ፌዴራል ስርዓቱ አስፈላጊ መሆኑን እና እኛም በዛ ቦታ ላይ የፌዴራል ስርዓቱን ደግፈን ያንን አስተሳሰብ እንዳለን ለመግለጽ ነው የተደረገው። እንዲሁ ተጽፎ የተለቀቀ ነው እንጂ እንደ መግለጫ እንደ ስቴትመንት ተብሎ እንትን ተብሎ የተሰጠ አይደለም ማለት ነው።
አሁን እንደጠቀሱልኝ ይሄ ጽሁፍ የወጣው ህገ መንግስቱ እየተናደ ነው፣ ህገ መንግስቱ እየፈረሰ ነው፣ ፓርቲው ፌዴራል ስርዓቱን ክዶታል የሚሉ ነገሮች እዚህም እዛም እየተነዙ ስለሆነ ነው ብለውኛል። በተለያየ ጊዜ የተለያዩ ነገሮች በተለይ አሁን የማህበራዊ ሚዲያ ባለበት ሁኔታ እንደዚሁም በዋናውም አይነተኛ በምንለው በሜንስትሪም ሚዲያም ሰዎች እየመጡ የተለያየ ሀሳባቸውን ይገልጻሉ። እንደዚህ የተለያየ ሀሳብ በሚገለጽበት ጊዜ ለሱ የሀሳብ መምቻ በሚል አንድ ትልቅ ፓርቲ እንደዚህ አይነት አንደራደርም ወይም ክፍት ያልሆነ በሩን የዘጋ በዚህ መንገድ ብቻ ነው የሚሄደው የሚል ጽሁፍ ማውጣት አለበት ወይ? በእንደዚህ አይነት ሁኔታ ነው ወይ መመከት ያለበት?
በእርግጥ ያው ቅድም ባልኩት መሰረት ነው ይሄ ጽሁፍ የወጣው። ግን ድርድር በሀገር መምራት ላይ በሀገር ጉዳይ ላይ ብቻ ሳይሆን በቤተሰብ ጉዳይም ሳይነጋገሩ ሳይወያዩ የሚሆን ነገር የለም። በዛ ቦታ ላይ ግንዛቤ መወሰድ ያለበት አለ ማለት ነው። ያ
የድርድር በር ዝግ ነው የሚል ስሜት ሰጥቶ ከሆነ መታየት ይችላል። ማለት ብዙ ነገሮችን በድርድር ነው እየፈታ ነው። አሁንም ወደፊትም ብዙ ነገሮች በድርድር ይፈታሉ ብለን ነው የምናስበው። ግን ደግሞ ያ ነገር የተባለው በዚች ሀገር ፌዴራሊዝም የፌዴራል አስተዳደር አማራጭ የሌለው በጣም አስፈላጊ ስርዓት ነው ብለን ጠንካራ እምነት እንዳለን ለመግለጽ ካልሆነ በስተቀር አንነጋገርም የሚለው እምነት በዛ ደረጃ መታየት የለበት።
እንግዲህ የእናንተ የፓርቲያችሁ እምነት የፌዴራል ስርዓቱ ጠንካራ የሆነ ነው የሚል ነው። በአንጻሩ ደግሞ የፌዴራል ስርዓቱ በተለይ ደግሞ ከብሔር ጉዳይ ጋር ከዘር ከጎሳ ጉዳይ ጋር ትልቅ ችግር አምጥቶብናል የሚሉ ደግሞ እምነት ያላቸው ሰዎች አሉ። እሱን እንዴት ነው የምትመለከቱት? ፓርቲያችሁ እሱን እንዴት ይመለከተዋል?
አሁን ኢትዮጵያ ውስጥ ቅድም ባነሳሁልሽ መሰረት በተለያየ ጉዳይ ላይ በህገ መንግስቱም ጭምር የተለያዩ ቪዎች አሉ። ህገ መንግስቱ የያዛቸው መሪዎች ላይ ዋና ዋና የሚባሉ ይዘቶች ላይ ልዩነት አላቸው ሰዎች አሉ። በዛው ልክ ደግሞ አህዳዊ አስተዳደር እንጂ ፌዴራል አያስፈልግም ብሎም የሚያስቡ አሉ። ብዙም ባይሆኑ በፌዴራል አስተዳደሩም ምን አይነት ፌዴራሊዝም ነው የሚበጀን ብለው የተለያየ አመለካከት ያላቸው ዜጎች ወገኖች አሉ። ይሄ ሊኖር አይገባም የሚል እምነት የለንም። ምክንያቱም ፌዴራሊዝም የሚያስፈልገውም አንደኛ እነዚህ የተለያዩ ቪዎችን፣ ዲሞክራሲ ደግሞ መሪሃችን ነው ብለን ነው የጀመርነው። ዲሞክራሲ እነዚህን ሁሉንም አሁን ያነሳናቸው ብቻ ባይሆኑ ከዚህም ውጭ ሊመጡ የሚችሉ ሀሳቦችን ማስተናገድ የሚችል ስርዓት እንዲኖር ያስገድዳል። እኛም በዲሞክራሲ እናምናለን። ማንም የፈለገውን አመለካከት ሊይዝ ይችላል። በዛው ልክ ግን እኛም የምንይዘው አመለካከት የምንይዘው ህግና የምንይዘው እምነት ይኖረናል። ሌላውንም እያከበርን ፈራጁ ህዝብና ህዝብ ነው የሚሆነው። መሪው ይሄ ነው ማለት ነው።
በሌላ በኩል በኦሮሚያ ክልል እየተካሄደ ያለውን የቤት መፍረስ እንቅስቃሴ አስመልክቶ ፓርቲያቸው ጉዳዩን እንዴት እንደሚመለከተው የተጠየቁት አቶ ታዬ ቤቶቹ ህገወጥ እስከሆኑ ድረስ መፍረስ አለባቸው ብሎ ፓርቲያቸው እንደሚያምን ገልጸዋል። ህገወጥ ስራን ካሁኑ መከላከል ካልተጀመረ ከተማው ሊሻሻል አይችልም ብለዋል። በዚህ ጉዳይ ላይ ቤት የፈረሰባቸውን ሰዎች ጭምር ያነጋገርንበትን ዘገባ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ አጠር ያለ ዘገባችን እናልፋለን። የትግራይ ክልላዊ መንግስት በሺዎች የሚቆጠሩ ልዩ ኃይል በኮረም እያሰፈረ ይገኛል ሲል ኢሳት በዘገባው አቅርቧል። በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ መሆኑን ምንጮቹን ጠቅሶ ነው ትላንት ኢሳት የዘገበው። የትግራይ ደቡባዊ ዞን ጸጥታ ጽህፈት ቤት ኃላፊ ግን ይህን በማስተባበል ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም፣ ቢኖርም በህግ እንጂ በጦርነት አንፈታውም ብለዋል። ሙልጌታ ጽሀ አጭር ዘገባ አለው።
ባለፉት ሁለት ሳምንታት ብቻ ከ37,000 በላይ የሚሆኑት የትግራይ ልዩ ኃይል በኮረም መስፈሩን የኢትዮጵያ ሳተላይት ቴሌቪዥን ኢሳት ትናንት ዘግቧል። የራያ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ አቶ ደጀኔ አሰፋ ዝግጅቱ 3 ወራት አልፎታል፣ በሳምንታት እንኳን በርካታ ኃይል ተሰማርቷል ማለታቸውን ጠቅሷል። የተደቀነው አደጋ የአማራም ሆነ የትግራይ ክልላዊ መንግስቶች ሊያስቆሙት ስለማይችል ፌዴራል መንግስት ጣልቃ እንዲገባ ጠይቀናል ብለዋል ሲል ዘግቧል ኢሳት። ጉዳዩ ላይ የትግራይ ደቡባዊ ዞን ጸጥታ ጽህፈት ቤት ኃላፊ አቶ ኃይለ ምስጉን በስልክ ጠይቀናል። አቶ ኃይለ ምስጉን የትግራይ ህዝብና መንግስት ልማት ለማምጣትና መልካም አስተዳደር ለማስፈን እየሰራ ያለ እንጂ ለጦርነት የሚዘጋጅበት ምክንያት የለም ብለዋል።
አሁንም በዚህ ትኩረት ሰጥቶ ጊዜውን ሰላምና የአካባቢውን ልማት በማረጋገጥ ተጠምዶ ያለ ህዝብና መንግስት ነው። ይሄ እንዳለ ሆነም ከትግራይ ህዝብ ከአማራ ህዝብም ሆነ ከሌላ የሀገራችን ህዝብ ወደ ውጊያ የሚያስገባ የተፈቅር አንድ ነገርም የለም። እንደዛ የሆነ ፍላጎትም አጀንዳም የለውም። ያልሆነ መሬት ላይ የሌለ አጀንዳ የቀረጹ ካልሆነ መንገድ በተሳሳተ መንገድ ለመምራት የሚደረግ የጥፋት ፕሮፓጋንዳ እንደነበረ ይታወቃል። አሁንም ይህም የነበረውን ፕሮፓጋንዳ የማስቀጠል ካልሆነ በስተቀር ማንኛውም ሰው አሁን የተጠቀሰው ቦታ መሬት ላይ ወርደው ማየትና ማረጋገጥ የሚችልበት ሆን ተብሎ የተቀረጸ ህብረተሰቡን ለማደናገር ሆን ተብሎ የተፈጠረ የውሸት አጀንዳ ማለት የፈጠረ አጀንዳ ካልሆነ በስተቀር ይሄ እውነተኛ ያለው
ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም ቢኖርም እንኳን በህግ እንጂ በጦርነት አንፈታውም ሲሉም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ይህ ከተመሰረተ ከአንድ አመት በላይ የማይሆነው ነገር ግን ከውጥኑ ጅግ ረጅም አቤታዊ የሆነ አያሌ ቁም ነገርን ያዘ የወሎ ቤተመዘክር በእውነቱ እጅግ ያስደሰተን ብቻ ሳይሆን አዲስቷ ኢትዮጵያ የምትገነባውን አዲስ ባህል ከመናሰበው ባንደሰ ጊዜ ተግባራዊ እንደምናደርግ ታላቅ ተስፋ አሳድሮብናል። ይህ የቀድሞ የኢትዮጵያ መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ያንኑ ወሎ ቤተመዘክር የዛሬውን ደሴ ሙዚየም ከጎበኙ በኋላ ስሜታቸውን በእጅ ጽሑፋቸው ከገለጹበት የተቀነጨ ነው። ከአዲስ አበባ ውጪ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉትና በ1970ዎቹ መጀመሪያ የተመሰረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበር ያለን የወሎ ዘጋቢያችን መስፍን አራጌ ስለ ሙዚየሙ በተከታዩ ዘገባ በዳሰሰበት ፕሮግራም ነው።
ከ600 ዓመታት በላይ የዘለቁ የብራና መጻሕፍት ያን የሆነ ሀገሪቱን ስልጣን የሚያንጸባርቁ የዕደ ጥበብ ውጤቶች፣ ለሕክምና ዘዴ የደረቁ እንስሳት ቅሪቶች፣ ወራሪውን የጣሊያን ጦር ባድዋ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚየም ላይ እውነት ይነበባል። የዳግማዊ አጼ ምኒልክ ስጦታዎች፣ የንጉስ ሚካኤል በረከቶች በተጎሳቆለ ሁኔታ ላይ ሆነው እንኳን ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት ዕድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በእንክብካቤ ጦት የሰው ያለ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቃብ ተያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች ለአቧራና ለሌሎች ጉዳቶች ተጋላጭ በሆኑ ማስቀመጫዎች የተደረደሩት ቅርሶች መፍትሄ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም። እንዳስጎብኘው
ውስጥ ያሉ ቅርሶች በሾኬዝ አለመቀመጣቸው ነው። አጓራ የቦነነባቸው በማሳያ ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የጠበቀ የቅርስ መብራት አይደለም። ማንኛውም መብራት ነው ዝሞ እየገባ ማለት ነው የሚጠቀሙበት። ሌላ ራሱን የቻለ ማጽጃ የቅርሶች ማጽጃ ለመኖሩ ነው። አሁን ለምሳሌ እነዚህ ቅባት ነው የሚጸዱት። ግን ቅባት እስከዛሬ አንድ ቀን ስጦታ ተሰጥቶ ያቅም ከመንግስት ማለት ነው። ይሄኛውም ታስቦ ቢመጣለት ያው ለጽዳቱ ቫክዩም ክሊነር ቢኖረው ፌድ አያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ ለጥንቃቄ በቃ እንዳይጠፉ ከሚል አንጻር ነው እያጸዳ ነው ያለ ነው።
ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል።
ተቋሙ የይዞታ ማረጋገጫ አልወጣለትም። በዚህም ምክንያት እጥር የለውም። እንግዲህ በዚህ የሚገቡትን አይታችሁ ከሆነ
ይዞታ ማረጋገጫ ከሌለው ማጠር ክልክል ነው።
አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል ወዴታ የዘቀበሉ ሲባል ማለት ነው። ጥር ቢኖረው ይህ ሁሉ ነገር አይከሰትም ነበረ።
ሙዚየሙን ከተቋቋመበት ከ1973 ዓ.ም ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘረፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል ቱሪዝም ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኝ ተፈራ በዋናነት ባደራ ተቀምጠው የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል።
ያኔ ወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸውና ሲጠራም የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው ሲል ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራትና ቤተክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተክርስቲያን አስተዳዳሪዎችና ቄሰ ገበዞች አማካኝነት ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ ባደራነት የወሰዳቸዋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዴግ ከገባ በኋላ እነኚህን ጥያቄዎች ከግምት ውስጥ በማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ የተደረገ ነው። አብዛኛውን ጥንታ ሚካኤል ቤተክርስቲያን ውስጥ የሚገኙ ከንጉስ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካባቢ ነው የመጡት። ከላሊበላ የመጡ በርካታ መርከጥ ቅርሶች ነበሩ። እነሱም ወደ መጡበት ነው የመጡት። ከመቄት ወረዳ ሁላ የመጣ ንብረት ነበረ። እነሱ ሁላ እንዲመለሱ ነው የተደረጉት።
የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማ ሞገስ የቀነሰ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ።
ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ከወጡ በኋላ እንደኛ ሰው ባያስ ሆኗል። ቅርሶቹ ተሰረቁ ነው የሚለው፣ ግን ወደ መጡበት ነው የተመለሱት። ከዛን ውጪ የጎብኚዎች ቁጥርም ቀንሷል።
ቡድን መሪው በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም።
በ1993 ዓ.ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች አወቃቀር አባ ቀርናል ደረጃ ሲለወጥ እኛ ስንመረ የነበረው ባቶማ ተብሎ የሚጠራው ማለት ነው። የዛን ሰዓት ላይ ዞኑ ነበር እንዳስተዳድረው ሙዚየሙን ተደርጎ የነበረውና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸው ተፈልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለውና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው። በእኛ ጊዜ ግን አሁን በቅርቡ 2006 ዓ.ም አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁን መስኮት በሩ ማብራት ተፈልቅቆ ገብቶ እንደነ አሴ ምኒልክ ብርሌ አይነቱ 1 3 እና 4 ብርጭቆ ጥንታዊ ሆኖ ብርጭቆዎች ተዘርፈውብናል።
ይሁን እንጂ በተለይ የደርግ ሰራዊት ተሸነፈ። ኢህአዴግ ሀገሪቱን በተቆጣጠረበት በ1983 ዓ.ም ላይ ቤተክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል።
በ1983 ዓ.ም በነበረው ጦርነት እነኛ ቅርሶች ላይ ታዋቂ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህ ቅርሶች የት ነው ያስቀመጥነው? መድኃኔዓለም ቤተክርስቲያን ነው እንዲቀመጡ የተደረጉት። ምክንያቱም መጀመሪያ የተገባው ደሴ መድኃኔዓለም ቤተክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዴግ ሲገባ የመጀመሪያው ሰበራ የተካሄደው የመስታወት ሰበራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበር።
ሙዚየሙ ተገቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሺህ ዓመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ ያጠርና መሰል የማሻሻያ ስራዎችን እንኳን ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው።
ጥያቄው ተገቢ ነው። ምክር ቤትም ላይ ባደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተው ስለነበረ የዚህ የካርታ እንዲሰጥ አሳስቧል። ምክር ቤቱም ከዛን ቀን ጀምሮ ነው ኢንፎርሜሽኑ ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰ እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን።
በፌደራሉ ቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ።
እያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው። ለብዙ ሙዚየሞች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ ምናምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን።
በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ።
ዓለም ቅርስነት የተመዘገቡና በሀገር አቀፍ ደረጃ አይከን የሆኑ የሚታወቁ እንደዚህ አይነት እንደ ደሴ ሙዚየም አይነት ሰዎችን በተመለከተ አማራ ክልል ነገረም አልነገረም የፌዴራል ኢሾዎች ነው ማለት ነው። እኛ በፌዴራል ደረጃ የሚታወቁ ሙዚየሞች አሉ፣ በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። ስለዚህ ከኮሚኒኬሽን ጋር የተያዘ አይመስለኝ መሰረታዊ ክፍተቱ። መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው የሚመስለኝ።
ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል።
ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን በኢንተርፖል ጭምር ሪፖርት አድርገናል እኛ ከዚህ ከሀገር ወጥተው ከሆነ በሚል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። በነገው ምሽት በሌላ ዝግጅት እንገናኝ። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሞክቢል ያበሮ በቴክኒኩ አብሮን ነበር። ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ